Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል? ቅዳሜ ሰኔ 29 2011 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች።
ይሄ ኮንፈረንስ ሁሉንም የህብረተሰብ ክፍሎች ያሳተፈ ኮንፈረንስ ነው።
ህዝብ ብለው የራሳቸውን አባላትና ደጋፊዎች ይሰበስባሉ። ይህ ደግሞ አግባብ አይደለም፣ ሰላምም አያመጣም።
ሁሉንም የህብረተሰቡን አካል የሆኑትን ጉዳዩ የሚመለከታቸውን በአንድነት በማምጣት ሰፊ ውይይት አድርጎ ሰላም ፈጥሮ ቢሄዱ የተሻለ ነበር። አሁን ይሄ ዝም ብሎ የሚደረገው ነገር ይህን ያህል ውጤት ያሳያል የሚል ግምት የለንም።
ለክልላችን እና ለሀገራ ችን ሰላምና የህግ በላይነት መረጋገጥ እንዲቀዛቀሱ አብረን እንስራ የሚል መልእክት ማስተላለፍ እንፈልጋለን።
የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው እንዲሁም አቶ ሚካኤል ቦራን የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባልና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ ሙላቱ ገመቹን ድምጾች ነው የሰማችሁት። በኦሮሚያ ትናንት በተካሄደ የሰላምና የልማት ውይይት አጠራርና አካሄድ ላይ ለቪኦኤ ከተናገሩት የተቀነጨቡ ድምጾች ናቸው። ሙሉ ዘገባ ከዜና በኋላ ይቀርባል። ከሌሎችም የሀገሪቱ አካባቢዎች የደረሱን በርከት ያሉ ዘገባዎች ይኖሩናል። እንደ ወትሮው በዓለም ዜና ይሆናል የምንጀምረው። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ሰሎሞን አባተ ነኝ። ከዓለም አካባቢ ከደረሱን ለሰዓቱ ዜናዎች አንዳንዶቹን አሰማችኋለሁኝ። አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። እጅግ ዘግናኝ ጭፍጨፋ በተባለ ጥቃት 7 ሕፃናትና 3 ሴቶችን ጨምሮ 13 ሰዎች ሶሪያ ውስጥ ዛሬ መገደላቸው ተነግሯል። እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ዛሬ ባወጣው ሪፖርት ሰዎቹ የተገደሉት የሶሪያ መንግሥት ኢድሊብ ግዛት ክፍለ ሀገር ውስጥ በምትገኘው ሙሐምባል ቀበሌ ላይ በጀቶችና በሄሊኮፕተሮች በፈጸመው ድብደባ መሆኑን አስታውቋል። ከሶሪያ መንግሥት የተሰማ ምላሽ የለም። ሶሪያ ላለፉት 8 ዓመታት ተደራራቢ በሆነ የእርስ በርስ ጦርነት እየታመሰች ትገኛለች። የዩናይትድ ስቴትሷን ካሊፎርኒያ ግዛት ደቡባዊ አካባቢ በሁለት ቀናት ውስጥ ትናንት ለሁለተኛ ጊዜ የናጠው የከርሰ ምድር ንዝረት ላለፉት 20 ዓመታት እጅግ ከባዱ እንደነበረ ተገለጸ። በሬክተር የርዕደ ምድር መለኪያ 7.1 የተመዘገበው የትናንቱ ንዝረት ከትናንት በስቲያ የሞሃቬ በረሃን ሪጅ ክሬስት እና ትሮና ከተሞችን ከናጠው በአስር እጅ የሰፋ መሆኑን የከርሰ ምድር ጥናት ባለሙያዋ ሉሲ ጆንስ ለቪኦኤ ተናግረዋል። ነውጦቹ በሰው ሕይወት ላይ ያደረሱት ጉዳት የለም። ይሁን እንጂ ሕንፃዎች ፈራርሰዋል፣ መንገዶች ተሰባብረዋል፣ ቃጠሎዎች ተነስተዋል። የትናንቱን የመጀመሪያ ንዝረት ተከትለው ሁለት ከባድ ተከታታይ ሞገዶች በአካባቢው የተሰሙ ሲሆን ጉዳቱ ምናልባት ለዓመታት እየተሰማ ሊዘልቅ እንደሚችል ባለሥልጣናቱ አመልክተዋል። የትናንትናዎቹ ንዝረቶች በሰሜን እስከ ግዛቲቱ ዋና ከተማ ሳክራሜንቶ፣ በምስራቅ እስከ ኔቫዳዋ ላስ ቬጋስ እና በስተ ደቡብ እስከ ሜክሲኮ መድረሳቸው ታውቋል። ዋይት ሃውስ ለአካባቢው የአስቸኳይ ጊዜ አዋጅ እንዲያወጣ የካሊፎርኒያ ገዢ ጋቪን ኒውስም ጠይቀዋል። በአንድ የሩሲያ በኒውክሌር ኃይል የምትንቀሳቀስ ወታደራዊ ባህር ሰርጓጅ መርከብ ላይ በዚህ ሳምንት መጀመሪያ በተነሳ ቃጠሎ የሞቱ 14 መኮንኖች አስከሬኖች ቀብር ዛሬ በጠበቀ የጸጥታ ጥበቃ ሳንክት ፒተርቡርግ መካነ መቃብር አርፈዋል። መካነ መቃብሩ በወታደሮች ታጥሮ የነበረ ሲሆን ወደ አካባቢውም ሆነ ለመኮንኖቹ አሸኛኘት የተዘጋጀው የሻማ ሥነ ሥርዓት ጋዜጠኞች እንዲገቡ አልተፈቀደም። የቀብሩ ሥነ ሥርዓት ለምን ዝግ እንዲሆን እንደተደረገ አልተገለጸም። ባሕረኞቹ መኮንኖች አደጋው ያጋጠማቸው የባሬንትስ ባሕርን ወለል እያጠኑ በነበሩበት ወቅት እንደሆነ ተገልጿል። መኮንኖቹ የሞቱት ከቃጠሎው የተነሳ መርዛም ጢስ በመተንፈሳቸው መሆኑን የሩሲያ የመከላከያ ሚኒስቴር አስታውቋል። እጅግ ምስጢራዊ ባሕር ጠለቅ እንደሆነች የሩሲያ መገናኛ ብዙሃን የዘገቡባት ሎሻሪክ መርከብ ቃጠሎው ከደረሰባት ከአንድ ሙሉ ቀን በኋላ ነው መንግሥቱ አደጋውን ይፋ ያደረገውም። በመርከቢቱ ላይ አስፈላጊው ጥገና ተደርጎ ወደ ስራዋ መመለሷ የተገለጸ ሲሆን በአካባቢው የጨረራ ልክ እየተቆጣጠሩ ያሉ የኖርዌይ ባለሙያዎች ከተለምዶ ውጪ የሆነ የኒኩሌርም ሆነ የጨረር መጠን አለማስተዋላቸውን አመልክተዋል። አማዞን ተብሎ በሚታወቀው ግዙፉ የኢንተርኔት ገበያ ኩባንያ መስራች ጄፍ ቤዞስና በቀድሞ ባለቤታቸው ማኬንዚ መካከል የተጀመረው የፍቺ ሂደት መጠናቀቁን ጉዳዩን የያዙት ዳኛ አስታወቁ። ብሉምበርግ ኒውስ የሚባለው የዜና አውታር ባወጣው ዘገባ በፍቺው ውል መሰረት ማኬንዚ ከአማዞን አክሲዮን የ38.8 ቢሊዮን ዶላር ግምት ያለው የ4% ድርሻ የተካፈሉ ሲሆን ጄፍ ቤዞስ የ114.8 ቢሊዮን ዶላር ግምት ያለውን 12% ድርሻ ይዘው ይቀጥላሉ። በብሉምበርግ የቢሊዮነሮች ሰንጠረዥ ማኬንዚ የ22ኛ ቢሊዮነርነትን ቦታ የተቆናጠጡ ሲሆን ጄፍ ከክፍያው በኋላ የያዙት ድርሻ በዓለም ቁጥር 1 ቢሊዮነር ሆነው እንዲቀጥሉ እንደሚያስችላቸው ተገልጿል። በአማዞን ድርሻቸው ላይ ለጄፍ ቤዞስ የድምፅ ውክልናቸውን ማኬንዚ ከመስጠታቸው በላይ በዋሽንግተን ፖስት ጋዜጣና በጠፈር ምርምር ኩባንያው ብሉ ኦሪጂን ውስጥ የነበራቸውን ድርሻዎች ሙሉ በሙሉ ለቀድሞ ባለቤታቸው አስተላልፈዋል። ማኬንዚ ከድርሻቸው ግማሹን ለግብረ ሰናይ እንደሚለግሱ አስታውቀዋል። ዜናው አበቃ። ለቀሪ ዝግጅቶች ወደ ቆንጂት ልመልሳችሁ።
የዓለም ዜናዎቹን አደመጥን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ወደ ዘገባዎች እናልፋለን። በትናንትናው ዕለት በኦሮሚያ ክልል በሁሉም ከተሞችና በ15 ዞኖች የሰላምና ልማት ውይይት መካሄዱ ተገልጿል። የውይይት መድረኩ ዓላማ ህብረተሰቡ ሰላሙን እንዲጠብቅ ለማስገንዘብ መሆኑን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ በበኩሉ በውይይቱ ላይ ሁሉም የፖለቲካ ፓርቲዎች መሳተፍ ነበረባቸው ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች።
ዛሬ በኦሮሚያ ሁሉም ከተሞችና 15 ዞኖች በተካሄደው የሰላምና ልማት ውይይት መድረክ ላይ ተሳታፊ የሆኑት የመንግስት ስራ ኃላፊዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ የህብረተሰብ ተወካዮች፣ ጥሪ የተደረገላቸው እንግዶችና ሌሎችም ናቸው ተብሏል። የኮንፈረንሱ ዓላማ በክልሉ ሰላም እንዲሰፍን፣ የህግ የበላይነት እንዲረጋገጥ፣ በዚህ ሂደት ውስጥ ህብረተሰቡ አስተዋጽኦ እንዲያደርግ ታስቦ የተካሄደ ውይይት እንደሆነ የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጦ ለአሜሪካ ድምጽ ራዲዮ ተናግረዋል።
ይሄ ኮንፈረንስ ሁሉንም የህብረተሰብ ክፍሎች ያሳተፈ ኮንፈረንስ ነው። ይሄ ኮንፈረንስ ያስፈለገበት ምክንያት በክልላችን በሰላም በልማትና በዲሞክራሲ በተለያዩ ዘርፎች በርካታ ውጤታማ ስራዎች በመከናወን ላይ ናቸው። እነኚህ ስራዎች ውጤታማና ቀጣይነት እንዲኖራቸው በተለይም የህግ የበላይነት ማረጋገጥና የህዝቡን ሰላም ማስከበር ዋነኛ የትኩረት አቅጣጫ ተደርጎ እየተሰራ ነው። በዚህም ህብረተሰቡ ሰላሙን በመጠበቅ እንደየአካባቢው ያለውን ነባራዊ ሁኔታ በደንብ በመወያየትና የጋራ መግባባት ላይ በመድረስ የክልሉን ሰላም በማረጋገጥና ልማትን በማፋጠን በኩል ያለውን ሚና አብሮ እንዲወጣ የማድረግ ዓላማ የያዘ እንዲሁም የህዝቡንና የጸጥታ ኃይሉን እና የመንግስትን ቅንጅት በማጠናከር የህግ በላይነትን የማረጋገጥ ጉዳይ ዋናኛ የትኩረት አቅጣጫ ሆኖ እንደ ዓላማ ተይዞ እየተወያዩበት ጉዳይ ነው።
የውይይት መድረኩ ህብረተሰቡ ባለቤት ሆኖ በንቃት የራሱን ሰላም እንድጠብቅና ህገወጥ ተግባሮች ሲከናወኑ የህግ በላይነት እንዲከበር ለማድረግ ነው ብሏል አቶ አድማሱም። የውይይት መድረኩን በተመለከተ ተፎካካሪ ፓርቲዎች አስተያየት ሰጥተዋል። አቶ ሚካኤል ቦረን የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል ናቸው። በኦሮሚያ ክልል እየተካሄደ ያለው ውይይት መላ ህብረተሰቡን ያማከለ አይደለም ብለዋል።
ህዝብ ብለው የራሳቸውን አባላትና ደጋፊዎች ይሰበስባሉ። ይህ ደግሞ አግባብ አይደለም፣ ሰላምም አያመጣም። እንደኛ ሐሳብ ተስማምተን መስራት ይኖርብናል። የጋራ መድረክ አለን። በዚያ መድረክ አብረን መስራት ላይ እንማከራለን፣ ግን አይተገበርም። የተወያየነውን ወደ ተግባር መለወጥ ግድ ነው።
የሰላም ውይይቱ የተሳካና በክልሉ ሰላም እንዲሰፍን በኦሮሞ ስም እየተንቀሳቀሱ ያሉት ሁሉም ፓርቲዎችና አባላት ተሳታፊ መሆን ነበረባቸው ያሉት ደግሞ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር ናቸው።
መናገራቸውን ይህን አይል ውጤት በአመታም ለክፉ አይን የምናየው ጉዳይ አይደለም። እነሱ እውነተኛ ሰላም የሚፈልጉ ሰላም ለመፍጠር የሚመለከታቸውን ፖለቲካ ፓርቲዎች ሁሉንም የህብረተሰቡን አካል የሆኑትን ጉዳዩ የሚመለከታቸውን በአንድነት በማምጣት ሰፊ ውይይት አድርጎ ሰላም ፈጥሮ ቢሄዱ የተሻለ ነበር። አሁን ይሄ ዝም ብሎ የሚደረገው ነገር ይህን ያህል እንግዲህ ውጤት ያሳያል የሚል ግምት የለንም።
የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው የተፎካካሪ ፓርቲዎች አመራሮች ላነሱት ቅሬታ መልስ ሰጥተዋል። በክልሉ ሰላምና ልማት ላይ ከማንኛውም አካል ጋር በሰላማዊ መንገድ ለመስራት ዝግጁ ነን ሲሉም ተናግረዋል።
ይህ ኮንፈረንስ የሰላም ኮንፈረንስ ነው። ሰላም ደግሞ የአንድ ግለሰብ ወይንም የአንድ ፓርቲ ወይንም የአንድ ወገን ጉዳይ አይደለም። የሁሉም ጉዳይ ነው። የሁሉም ፖለቲካ ፓርቲ የምንበለው ሌላም በግልም በጋራም የሚንቀሳቀስ ሰላም ወዳድ ማህበረሰብን ለመፍጠር ሰላም ወዳድ ነን የሚሉ አካላትን በሙሉ ያሳተፈ ነው። ስለዚህ በዚህ ኮንፈረንስ ላይ ሁሉም የህብረተሰብ ክፍል ተሳታፊ ሆኗል። በቀጣይም ሁሉንም በፖለቲካ አመለካከት፣ በሃይማኖት፣ በሌላ ሌላ ጉዳይ ልዩነት ሳይፈጠር ለሀገራችን ሰላም፣ ለሀገራችን የህግ በላይነት መረጋገጥ ከሁሉም አካላት ጋር ለመስራት ዝግጁ ነን፣ እየሰራንም ነው የምንገኘው። በዚሁም አጋጣሚ ሁሉም ህብረተሰብ፣ ማንኛውም የፖለቲካ ፓርቲ ሊሆን ይችላል፣ እኛውም በሰላማዊና ሰላማዊ መንገድ ከሚንቀሳቀስ ማንኛውም አካል ጋር ለመስራት ዝግጁ ስለሆነ በዚህ በኩል ዝግጁ የሆነ አካል ሁሉ ለክልላችንና ለሀገራችን ሰላምና የህግ በላይነት መረጋገጥ እንዲቀሳቀሱ አብረን እንስራ የሚል መልእክት ማስተላለፍ እንፈልጋለን።
የውይይቱ መድረክ ነገም በሁሉም ወረዳና ቀበሌዎች እንዲሁም በሌሎች ዞኖች እንደሚቀጥል አቶ አድማሱ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን እናመሰግናለን። ባለፈው ሳምንት አንድ የትግራይ ዲሞክራሲያዊ ትብብር አባል የሆኑ ሰው ብረት በያዙ ሰዎች ተገደው መርዝ እንዲጠጡ መደረጋቸውን ፓርቲው ለመገናኛ ብዙሃን በሰጠው መግለጫ አስታውቆ እንደነበረ ይታወሳል። ይህ ጥቃት ተፈጽሞባቸዋል የተባሉት የፓርቲው ስራ አስፈጻሚ አባልና የፋይናንስ ዘርፍ ኃላፊ አቶ አማኑኤል ወልደ ሊባኖስ ናቸው። ደረሰብኝ ያሉትን ጥቃት አስመልክቶ የሰጡትን ገለጻ ሙልጌታ አጽብሃ ከመቀሌ አጠናቅሯል። ከመቀሌ ከተማ ፖሊስ ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት ለጊዜው አለመሳካቱንም ሙልጌታ ገልጾ የሚከተለውን አጠናቅሯል።
የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋው በርሀም ባለፈው ሳምንት ሮብ የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛኤ አበራ የቀብር ስነ ስርዓት ለመሳተፍ በተገኙበት በወጣቶች ጥቃት ሊደርስባቸው ተመክሮ ነበር። ዶክተር አረጋው በርሀ ወደ ኩሓ ክፍለ ከተማ ሲወሰዱ እሳቸውን ለመጠየቅ ተከትሏቸው የሄዱ የፓርቲው አመራር መሳሪያ በያዙ ሰዎች ተገድደው መርዝ እንዲጠጡ መደረጉና ወደ ሕክምና ሂደውም መታከማቸው ሊቀመንበሩ ለመገናኛ ብዙሃን በሰጡት መግለጫ ተናግረው ነበር። ይህ ጥቃት የተፈጸመባቸው የፓርቲው ስራ አስፈጻሚ አባልና የፋይናንስ ዘርፍ ኃላፊ አቶ አማኑኤል ወልደ ሊባኖስ ናቸው። በአሁኑ ጊዜ የተሻለ ሕክምና ለማግኘት ወደ አዲስ አበባ መሄዳቸውን ገልጸው የጤና ሁኔታቸውም ደህና እንደሆኑ ተናግሯል። ስላጋጠማቸው ሁኔታም በስልክ ጠይቀናቸዋል።
መቀሌ ከተማ ላይ ነበርኩ። ዶክተር አረጋው በርሄ ደግሞ ወደ ቀብር መጥቶ ወደ ከአንድ ሌላ አባል ሆኖ አቶ ምልብርሃን ኃይል የሚባሉ ሁለቱም ወደ ቀብር ሂደው ነበርና የሆነ ችግር ገጠማቸው ለደህንነት ብሎ ዶክተር ወደ ከተማ ወደ ፖሊስ ጣቢያ ይዘውት እንደመጡ ደውሎ ነገረኝ። የት ነው ያለ አለኝ። ከተማ ነው ያለው ስለ ወደዛ ና አለኝ እና ወደዛ ሄድኩ። ተከትዬው ሄጅ ከዛ እዛ ስደርስ አዛዦቹ ሲጠይቃቸው አረጋዊ ብሬ የለም አለኝ። ተገዛ ፖሊስ ጣቢያ ሁኜ ደውልለት ወደ ኩያ ከተማ ለፍ ወደ ኩያ ከተማ እየሄድኩ ነው አለኝ። ከዛ ተከትዬው ሄድኩ። እዛ ከሄድኩ በኋላ ስልኩ ስደውልለት ስልኩ አይሰራም፣ ግን እንደሚለኝ ስልኬ ቀሙኝ ነው ያለኝ። አንተ ከሄድክ በኋላ ስልኬ ቀሙኝ ነው ያለኝ ዶክተር። ከዛ በኋላ እሱም ኤርፖርት ሊሸኙት መስሎት ነበር፣ ግን ለእስር ቤት መሆኑ አላወቁም ነበር አለ። ወሰዱት ዶክተር እና እሱም ያው አንድ ሌሊት ለደህንነት ፖሊሶች ያሳደሩኝ ነው የሚል። ከዛ በኋላ እኔ ስልኩን ቢስለኝ ቁጭ ብዬ መኪና ጥግ ይዘ አስፋልት ዳር ይዤ እየጠበቁት ያለው ነው አንድ የፖሊስ ልብስ የለበሰና ሶስት ሲቪል ልብስ ለብሶ መኪና ገቡ። ከዛ ፖሊሱ ልብስ የለበሰው ሽጉጥ ደቀነብኝ፣ ቀጥሎ ወደፊት አለኝ። ከዛ በኋላ እኔ ወደፊት ሄድኩ። አዙሮ ወዴት አስገባኝ? ውስጥ ለውስጥ በቤቶች ጀርባ አድርጎ የሆነ መጋዘንም አለ፣ ባህር ዛፎች አሉ። ኤርፖርት ይታየኛል ፊት ለፊት ባህር ዛፎች ናቸው። እዛ አወረደኝ። ከዛ መኪናው አንዱ ይዞት ተመልሶ ሄደ። ከዛ ዛ ቁጭ ብለው የሚያስቀሩ ዛቻ ምናምን ነበረ። አንተ ማን ነህ? ዶክተር አረጋው ከተልካችን የመጣችሁ ፈንቅለ መንግስት ታርጉ ነው የመጣችሁ በጣም የሚል ዛቻ ነበረ።
ካሁን በፊትም ያስፈራሯቸው ሰዎች እንደነበሩ በጉዳዩም ለትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታውቀው እንደነበረ እሳቸው አካሄዱ ለዲሞክራሲ እንቅፋት መሆኑንና ስህተት መሆኑን ተናግረው ነበር ብለዋል።
ከሳምንት በፊትም ይዘው ይሰረ ነበር ሌሎች እንደነሱ አይነት ለሶሳት ማታ ወደ መስም ኢንዱስትሪያል አካባቢ ወስዶ ወደ ፖሊስ ጣቢያ ነው ስለአለም ብሎ ዛቻ ስራርቶን ፈትሻለን ምናምን ብሎ መኪና ፈትሽ ብያቸው ምንም የፈተሽትም ነገር የለም። ግን ዝም ብሎ እንደማስፈራራት እያስፈራሩ ነበር። እነሱም መታወቂያ ፎቶግራፍ አንስተው እየተከታተልን ነው ምን እንደምትሰራ ምናምን ብሎ ተመልሰው ሄዱ። እሱ ምንም አላሉኝም። ቀጥታ ዶክተር አረጋዊ ስለነበረ ተያይዘን ወደ ዶክተር ደብረጽዮን ሄደን ለደብረጽዮን ለዶክተር ሲነግረው ትክክል እንዳልሆነ በጣም እንዳስቆጣው ዶክተር ደብረጽዮን ሸምሽ ብሎ ሁለተኛ ደግሞ እዛ ማስጠንቀቂያ ለሰዎቹ ሰጥቷቸው እንደነበረ እንደዚህ አይደረግም የዲሞክራሲ ሀገር ነው ብሎ እንደተናገራቸው ሰምቻለሁ።
ባለፈው ሳምንት ሮብ በኩሃ አስገድደው የወሰዷቸው ሰዎች መርዝ በኃይል ሊያስጠጧቸው እንደመኮሩ አቶ አማኑኤል ገልጸዋል።
ከአርባ ደቂቃ በኋላ መኪናው ይዞት መጣ። አንድ ጎማ ተነፈሰው ይዞኝ ወደ መኪና ተጠጉ ቤት አድርግ ባለ እጅ ወደ አላርግ እሰረው አሉ። እጄ ወደ ኋላ አረኩ ያለው ማለት ነው። ግን አላሸረኝም። አጣውቀው ከኋላ ያለ አንገቴን ይዞ ወደ ወንበሩ አጣውቀ ያዙኝ። ከዛ በኋላ ወበረሬ ወጥሮ ያዙኝ በደረቴን ጉንጬን ይዞ ጉትኝ ሀይላንድ አወጣው ነው። አንድ ሊትር ዋ ይዞ ሀይላንድ ጉትኝ አይነት በግድ አፌን ከፍቶ ሞቆሮ ለአራቱ ነው። ከዛ እንደምንም አንድ ሶስት ሁለት ጉንጭ የሚሆን ጠጣሁ። ከዛ በኋላ እጄን እንደምንም አወጣውና ውሃውን በእጄ ስናፈስ ሲቀርጥ ልብሴ ላይ ፈሰሰ። ልብሴ ላይ ፈሰሰ። ከዛ በኋላ እነሱን ጥሎኝ ሄዱ። እዛ ቦርድ ላይ ተደገፍኩ። ከዛ ወረድኩ መሬት ላይ እጄን አስገብቼ ማስታወቅ ጀመርኩ። ከዛ በኋላ ወደ በስኳርቶ የተነፈሰው ጎም አርጌ ከተነፈሰው ጎም ወደ ሕክምና ሄድኩ። ሆስፒታል ከሃ ሆስፒታል ገብቼ ካርድ አወጣሁ። ካርድ አውጥቼ ትስስ ወደ ቀብር ና እንዲህ አሉኝ። ወደ ቀብር ነን አሉ። ወጣ ወደ እያስታወቀኝ ነበረ። ሆስፒታሉን በኋላ እንትን እያለ ስለነበረ እያስታወቀኝ ነበረ እና ከዛ አንድ የኮንትሬ ልጅ ዋጋ ነበረች እና ሰዎች እንትላች ነው እሷን ይዛኝ ወደ መስከረም ሆስፒታል ወሰዱኝ። እዛ እንጂጅን ተተክሎልን እዛ ታከምኩ። ከታከምኩ በኋላ መርዙ መሆኑም መርምረው ዶክተሩ እኮ መርዝ መሆኑ ታወቀ። የአይነት መርዝ አላወቅኩትም። አዲስ አበባ ሂደን ቼክ አድርግ፣ ሌላ እንዳትሆን ጨጉራ፣ ሌላ ኮላሊት ምናምን ተወተወተ እንዳትሆን አዲስ አበባ ሂደን ቼክ አድርጋለኝ። ያው አዲስ አበባ ለዛ ነው የሄድኩ። ልብሴ ግን እንደ ቲሸርቷ ጠቅለን ይዘናት ስለነበር ወደ በሷ ተመርምሮ ሊታወቅ ይችላል ስለተባለ በፍርጅ አስገብተናት ነበር። ያቺ ጨርቅ በከነፌስ ባለው አሁን ወደ ከትናንት ወዲያ ወደ ውጭ ሄዳለች። መረመር የመርዝ አይነት እንዲታወቅ
እስካሁን በጉዳዩ ዙሪያ ለፖሊስ እንዳላመለከቱ የተናገሩት አቶ አማኑኤል ይህ ተግባር የፈጸሙት አካላት የክልሉን ከፍተኛ አመራሮች እንዲጠላ የሚፈልጉ ኃይሎች ሊሆኑ ይችላሉም ብለዋል።
ጤንነቴ ሰላም ነኝ፣ ጎረሬ እና ዝም ብሎ ውስጥ ልቤ ውስጥ ዝም ብሎ እንደ ቁስል አይነት ያስታወቁትም ሊሆን ይችላል። እንደ ቶንሲል አረገን ቁስል ነው ያለ አሁን ውስጡ እንጂ ሌላ ንጀት የለውም። ሰላም ነኝ አለለሁም። በፖሊስ ግን አረጋግጡ ማይቀርቡ መለሳለ በዚህ ሳምንት መለሳለ የሚል እንትናለኝ። አዎ ማመልከቻ አመለክታሉ። ያው ዞሮ ዞሮ እነሱም ባይሆኑ ግን ያው ዶክተር ደብረጽዮን እንደዚህ አይነት በጣም ስላስቆጣው ከዚህ በፊት እና እኔ እነሱ ዝም ብሎ ሌላ ኃይል ሌላ ግሩፕ እነሱን ለማማረር ህወሓትም እያደረገ ነው ተብሎ ለማማረርም ሊሆን ይችላል፣ ከህወሓትም ሊሆን ይችላል። ከማውቀው ነገር የለም ከየት እንደሆነ እኔ አላቅም። ዝም ብዬ ግን እኔ ወንድሞቻችን የሞቱበት አላማ እንደዚህ አይነት ያደርጋል የሚል ግምት የለኝም። ህወሓቶች እንደዚህ ያደርጋል የሚል ግምት የለኝም። ሌላ እዙ ለማማረር የሚያደርጉትም ሊሆን ግን ሌሎችም ሊሆኑም ይችላል አላቅም።
ወደ ታከሙበት መስከረም ሆስፒታል ሄደን ስለ አቶ አማኑኤል ጠይቀን የታካሚ መረጃ ያለ ፍርድ ቤት ዛዝና ታካሚ ፍቃድ ለሶስተኛ ወገን አንሰጥም የሚል መልስ ሆስፒታሉ ሰጥቷል። ከመቀለ ከተማ ፖሊስ ጽፈት ቤት መልስ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የኮሌራ ወረርሽኝ እንዳይነሳ የመከላከል ስራ እየተከናወነ መሆኑን የቤንሻንጉል ጉሙዝ ክልልና የኦሮሚያ ምስራቅ ወለጋ ዞን የተላላፊ በሽታዎች ቁጥጥርና መከላከል አስተባባሪዎች አስታውቀዋል። የወረርሽኙ ምልክቶች ባይታዩም ህብረተሰቡ ስለ በሽታው እንዲያውቅና ራሱን እንዲጠብቅ ለማድረግ እየጣሩ መሆናቸውን ባለሙያዎቹ ለቪኦኤ ተናግረዋል። በቤንሻንጉል ዳንጉርና በምስራቅ ወለጋ ሃሮሊሙ ወረርሽኙ ከሁለት ዓመት በፊት መከሰቱን ያስታወሱት አስተባባሪዎቹ በተለይ ተፈናቃዮች ለወረርሽኙ እንዳይጋለጡ ለማስቻል ጥንቃቄ እየተደረገ መሆኑን ገልጸዋል። ናኮር መልካ ተጨማሪ አለው።
የቤኒሻንጉል ጉሙዝ ክልል የህብረተሰብ ጤና አገልግሎትና የወረርሽኝ መከላከል አስተባባሪ አቶ ግዛቸው ያረጋል የኮሌራ ወረርሽኝ በክልሉ እንዳይነሳ እየሰሩ መሆናቸውን ገልጸዋል።
አሁን ድረስ ባለው እኛ ክልል ላይ የአጣዳፊ ሲቶችና ተቅማጥ የሚሆን የኮሌራ ተጠርጣሪ አልታየም። ግን አይከሰትም ብሎ የሚዘናጋ የለም። ሁሉ ጊዜ የተነቃቂ በሽታ ማሰሳ ህክምናን በመጠቀም የሴቶች ለማሰራዊትን በመጠቀም የበሽታ ግንትና ህፃና ካሄዳለን። ቅድመ ዝግጅት ከምንላቸው አንደኛው የራፒድ ሪስፖንስ ፈጣን ምላሽ ሰጪ የህክምና ቡድን አለ። በየደረጃ በየወረዳ በዞንም በክልልም ደረጃ እነዚያ ፈጣን ቡድን አንደኛው ካፓሲቲ ማለት ነው። የአቅም ግንባታ ስልጠና መስጠት እና ዝግጅት ማለት ነው። የማስመሰል ስልጠና ድረስ ማለት ነው። በሽታ ሊከሰት እንዴት ማድረግ ነው። ሁለተኛው በወረርሽኝ ላይ አቅም ግንባታ የምንለው ሪሶርሶችን ክዩር ማድረግ ነው። በድገት ሲከሰት ማንኛውንም በቅ ራሳችን የተወሰነ ኮንቴር ማድረግ መከላከል የምንችልበትን ደረጃ መስጠት።
ከሁለት ዓመት በፊት ወረርሽኙ በክልሉ ተከስቶ እንደነበር አቶ ግዛቸው ጠቅሰው ያሉባቸውን ኃላፊነቶች ዘርዝረዋል።
አሁን እንደምትሉ የኛ ዳብል በርደር አለበት። እዚህ ላይ የተፈናቀለ የኛ ማህበረሰብ አለ። እዚያ ደግሞ ሪስክ በሽታ ሊያስከት የሚችል አመት ሁኔታዎች አሉ። ያንን በመገመት ያንን በመጠንበ በዝግጁነታችንን እየሰራ ያለ ይሄኛው ደግሞ
ምስራቅ ወለጋ የተላላፊ በሽታዎች ክትትልና ቁጥጥር ቡድን አስተባባሪ አቶ ደሳለኝ ኩመራ ኮሌራ በዞኑ ውስጥ ካሉት 17 ወረዳዎች እስካሁን በየትኛውም አለመታየቱን ለቪኦኤ ገልጸው ወደፊትም እንዳይከሰት እያከናወኑ ያሉትን ተግባር እንዲያብራራሉ።
እንደ ክልል ያው የአጣዳፊ ተቅማጥና ትውከት በሽታ ስጋት እንደ ክልል አለ፣ እንደኛ ዞንም አለ። በተለይ ወደ ግዳያና ክላስተር የሚባለውን እንሰጋለን። ሰው ደግሞ ያው ከቦታ ቦታ ስለሚንቀሳቀስ ይሄ ነገር ሊመጣ ይችላል የሚል ስጋት ስላለን እንደ ዞናችን በዚህ ላይ አሁን ትኩረት ሰጥተን እየሰራንበት ነው ያለው። ያም ደግሞ ለሁሉም 17 ወረዳ ኦልሬዲ እንዲዘጋጁ ደብዳቤ ጽፈንላቸዋል። ከዛም አልፎ ግንዛቤ እየሰጠን ነው ያለ ነው። በተለይ ከሁሉም ወረዳ በህብረተሰቡ ውስጥ ድንገተኛ የሚከሰቱ ነገሮችን ቶሎ የሚሰሙና ወዲያው እርምጃን የሚወስዱ ሰዎች ስላሉ እነሱም ወደ ታች ወርደው ለህብረተሰቡ ግንዛቤ እንዲሰጡ ይሄ ነገር ከተከሰተ ቶሎ እንዲያሳውቁንና ጤና ጣቢያ እንዲመጡ እንዲያደርጉ ለእነሱ ግንዛቤ እንዲሰጡ እያደረገን ነው። በተጨማሪም ደግሞ የጤና ኤክስቴንሽኖቻችን ይህንን ነገር ለህብረተሰቡ ግንዛቤ እየሰጡ በሽታ ደግሞ ካጋጠመን ቶሎ ወደ ጤና ጣቢያ እንዲመጡ እንዲያደርጉ እነሱ ላይም እየሰራ ነው ያለ ነው።
ወቅቱ የዝናብ በመሆኑ የተቅማጥ በሽታ እንዳይከሰት የጤና መምሪያው ከወረዳ ጤና ጽህፈት ቤት፣ ከጤና ጣቢያዎችና ከጤና ኬላዎች ጋር መረጃ የሚለዋወጥበትና ግብረ መልስ የሚሰጥበት ስርዓት መዘርጋቱንም አቶ ደሳለኝ አመልክተዋል። ባለፈው 2009 ዓ.ም ወረርሽኙ ተከስቶ እንደነበር አስተባባሪው አስታውሰው በዚሁ አመት ስፍራው ላይ በነበሩ የተወሰኑ ተፈናቃዮች ላይ ከሁለት ወራት በፊት ደም በቀላቀለ ተቅማጥ ታመው እንደነበረም ገልጸዋል።
የተፈናቃዮቹን በጣም ትኩረት ሰጥተን እየተከታተልናቸው ነው ያለው። ከሁለት እስከ 3 ወር በሚሆን ጊዜ ውስጥ ራሱ ያጋጠመን ዲዘንትሪ የሚባል ዲዘንትሪ ማለት ያው ተቅማጥ ነው። የተቅማጥ አይነት ሆኖ ግን እንዲያጣሩ አድርገን ነበር። አሁን ቁጥጥር ስር አውለነዋል። ከሪጅናል ላቦራቶሪ ጋር ሆነን ሳምፕል ተወስዶ እንዲጣራ ተደርጎ ነበር እና ከነሱም ባገኘነው ውጤት መሰረት ያ ችግር እንዳልተከሰተና ከውሃ ጋር ተገናኘ የውሃ አቅርቦት እጥረት ስለነበረ እዛ አካባቢ ከውጭ ውሃ ቀርተው ምንም በኬሚካል ሳያቅሙ ነበር ሲጠጡ የነበሩ ሰዎቹ እና ችግሩ ከዛ መንስኤ እንደሆነ ተረድተን አሁን ኦልሬዲ ለእነሱ ኬሚካሉን አድለንላቸው እየተጠቀሙበት ነው። እሱን ቁጥጥር ስር አውለነዋል። እንግዲህ ወደፊትም ያ ኮሌራ እንዳያጋጥም ምናልባት እነዚህ ሰዎች ከቦታ ወደ ቦታ የሚንቀሳቀሱም ስለሆኑ እነሱ ጋርም በጣም ትኩረት ሰጥተን እየሰራ ነው ያለን።
የጎቡ ሰዮ ጎዳ ሀራ ጤና ኬላ የጤና ኤክስቴንሽን ባለሙያዋ ወይዘሮ ሹሜ በቀለ ናቸው። ህብረተሰቡ ከክረምቱ ጋር ተያይዞ ሊከሰቱ ከሚችሉ ውሃ ወለድና በንጽህና ጽዳት ጉለት ምክንያት የሚመጡ ተላላፊ በሽታዎችን ቀድሞ ለመከላከል በመስራት ላይ እንደሚገኙ የተናገሩት
ኢቤ ደደርባ ወሊ ወልቀበተ ዋንቲ ከኤሩ ሂንጅሩ ኬሱማዩ የሮቦካን ኩሮቡ ኢቤ ቡሳቲ ከነማቱ
ክረምቱን ተከትሎ ከሚመጡ ተላላፊ በሽታዎች ጋር ተያይዞ እስካሁን በቀበሌያችን የተነሳ ተላላፊ በሽታ የለም። ነገር ግን ከክረምቱ ጋር ተያይዞ የወባና የተቅማጥ በሽታ ሊነሳ ይችላል። ወባን አስቀድሞ ለመከላከል አጎበር እያሰራጨን ነው። ህብረተሰቡ ንጹህ ያልሆነን ውሃ አንድ ቦታ ከማጠራቀም እንዲቆጠብም እያስተማርን ነው። የተቅማጥ በሽታ እንዳይነሳም በቀበሌያችን የሚገኙ ከ800 በላይ የሚሆኑ አባወራዎችን በየወረፋ እየሄደን እያስተማርናቸው እንገኛለን። ቤታቸውን፣ ንጽህናቸውን፣ ምግባቸውን፣ ትምህርት ቤታቸውን ሁሉንም ነገር በንጽህና እንዲይዙ እያስተማርን እንገኛለን። ከዚህም አልፎ በሽታው የሚነሳ ከሆነ ቶሎ ወደ እኛ እንዲመጡም መክረናቸዋል። የምዕራብና ቄለም ወለጋ ጤና መምሪያ ኃላፊዎችም የወረርሽኙ ምልክቶች በዞናቸው እስካሁን አለመታየቱን ጠቁመው የህዝቡን እውቀት ለማበልጸግና ዝግጁነቱንም ለማጠናከር ባለሙያዎች እየሰሩ መሆናቸውን አመልክተዋል። ለአሜሪካ ድምፅ ናኮር መልካ አምቦ።
የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ ከዋሽንግተን ዲሲ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በቀጣዮቹ ቅንብሮች ወደ ድሬዳዋ እንዘልቅና ወደ አትላንታ እንመለሳለን። ከዚያ በፊት ግን አንዲት ማስታወሻ አለችን። አብራችሁን ቆዩ። ከዝግጅት ክፍላችን የአዲስ ስርጭት ማስታወቂያ ነው። ከፊታችን ሰኞ ሐምሌ 1 ቀን ጀምሮ በየዕለቱ ከ3 ሰዓት እስከ 4 ሰዓት የሚተላለፈውን መደበኛውን ፕሮግራማችንን በአዲስ አበባው አህዱ ሬዲዮ 94.3 ኤፍኤም ላይ ለማድመጥ የምትችሉ መሆናችሁን እናበስራለን። በአጭር ሞገድና በሳተላይት ከሚተላለፈው በተጨማሪ 94.3 ኤፍኤም አህዱ ራዲዮ ላይ ታገኙናላችሁ። ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ከማለፋችን በፊት እዚህ ጋር ለአንድ ለሁለት ደቂቃ ሙዚቃን ጋብዛችሁ ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ይሆናል። አሁን የምናል ተማሪዎችን ያስመርቃል። የኦክላሆማ ዩኒቨርሲቲ ፕሬዚደንት በክብር እንግድነት እንደተጋበዙ ተገልጿል። ግጭቶች ሲጎበኙዋቸው በነበሩ የከፍተኛ ትምህርት ተቋሞች የተማሪዎች አዎንታዊ ክንዋኔ የሚታይበት ወቅት ነውና የድሬዳዋ ዘጋቢያችን አዲስ ቸኮል የሃሮማያ ዩኒቨርሲቲን ተመራቂ ተማሪዎች ጉዞ ያስቃኘናል።
ዛሬ ሰኔ 29 ቀን የሐረማያና ድሬዳዋ ዩኒቨርሲቲዎች ከ10000 በላይ ተማሪዎችን አስመርቀዋል። አንጋፋው የሐረማያ ዩኒቨርሲቲ ከ7200 በላይ ተማሪዎችን በመጀመሪያ እና በሁለተኛ ዲግሪ እንዲሁም በዶክትሬት ዲግሪ አስመርቋል። በመረጋ ስነ ስርዓቱ ላይ በክብር እንግድነት የተገኙት የኦክላሆማ ዩኒቨርሲቲ ፕሬዚዳንት ዶክተር በርነስ አርጊስ ተመራቂዎቹ የምርምር ባህላቸው እንዲያጠናክሩ ጥሪ አቀረቡ። የኦክላሆማ ዩኒቨርሲቲም ከሐረማያ ዩኒቨርሲቲ ጋር ያለውን ግንኙነት እንደሚያጠናክር አስታውቀዋል። ከ50 ዓመታት በፊት የሐረማያ ዩኒቨርሲቲ እንዲመሰረት በማድረጉ ሂደትም የኦክላሆማ ዩኒቨርሲቲ ቁልፍ ሚና ተጫውቶ እንደነበር ዘክረዋል። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ ህብረተሰቡን ተጠቃሚ የሚያደርጉ በርካታ የምርምር ስራዎች መስራታቸውን አውስተው በተማሪዎች መካከል ይፈጠሩ የነበሩ ግጭቶች ግን በመማር ማስተማሩ ሂደት ላይ ተጽዕኖ እንደነበራቸው ሳያነሱ አላለፉም። በእለቱ ያፈረንቀሎ መስራች ከሆኑት አርቲስቶች አንዱ የሆነው አልሸቦ ለኦሮምኛ ኪነጥበብና ፖለቲካ ማደግ ላበረከተው አስተዋጽኦ የክብር ዶክትሬት የተሰጠው ሲሆን ከሱ ጋርም የዩኒቨርሲቲው የቦርድ አባል የሆኑት ዶክተር አበራ ደሬሳ የግብርናው ዘርፍ እንዲያድግ ላበረከቱት አስተዋጽኦና ከሶማሌና ቤኒሻንጉል ጉሙዝ የተፈናቀሉ የኦሮሚያ ተፈናቃዮች ሰዎችን በማቋቋም ሂደት ለነበራቸው ሚና የክብር ዶክትሬት ተሸላሚ ሆነዋል። በ1999 ዓ.ም ሶስት የትምህርት መስኮችን በማስተማር ስራ የጀመረው የድሬዳዋ ዩኒቨርሲቲም ከ2800 በላይ ተማሪዎችን በመጀመሪያና ሁለተኛ ዲግሪ አስመርቋል። የዩኒቨርሲቲው የቦርድ ሊቀመንበርና በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ አቶ ፍቃዱ ተሰማ ሀገሪቱ ወደ ቀድሞ ስልጣኔዋ እንድትመለስ ለትምህርት ዘርፍ በተለይ ለጥራት ትኩረት እንደተሰጠ ገልጸው ተመራቂዎችም ስራ ሳይንቁ ሀገራቸውና ወገናቸው እንዲያገለግሉ ጥሪ አቅርበዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ያሬድ ማሞ በበኩላቸው የዩኒቨርሲቲው ተመራቂዎች ከህይወት ዩኒቨርሲቲ መመረቅ ከፊታቸው እንደሚጠብቃቸው ገልጸዋል። የዛሬ 58 ዓመት የተመሰረተው የኦሮምኛ አፍረንቀሎ ባንድ በሐረማያ ዩኒቨርሲቲ ከተሸለመው አርቲስት አሊ ሸቦ ባሻገር በድሬዳዋ ዩኒቨርሲቲም ሌላኛው መስራቹ አርቲስት አሊ ቢራ የክብር ዶክትሬት ተሸላሚ ሆኖለታል። ከአርቲስት አሊ ቢራ ጋር ከወጣትነት ዘመናቸው ጀምሮ አረጋውያንና የተቸገሩትን በመርዳት የሚታወቁት ያሰገደች አረጋውያን መርጃ ማዕከልን የመሰረቱት ወይዘሮ አሰገዳች አስፋውም የክብር ዶክትሬት ተሸላሚ ነበሩ። ከቅርብ ዓመታት ወዲህ በተለይ በዘንድሮ ዓመት በርካታ ዩኒቨርሲቲዎች ሰላማት ተቆይተዋል። በዚሁ ጣውረድ ውስጥ ካለፉት መካከለም የሐረማያና ድሬዳዋ ዩኒቨርሲቲዎች ይገኙበታል። ይህን ፈተና አልፈው ለምረቃ ከበቁት ተማሪዎች መካከል ሁለቱን አናገረናቸው ነበር። በህዝብ አስተዳደር በሁለተኛ ዲግሪ የተመረቁት አቶ ገመቹ ካቻ ካሉትን ጀምር።
እንደሚታወቀው አገር ማድረግ አለበት ካልን የትምህርት ስርዓቱ በቀጣይነት ተጠናክሮ መቀጠል አለበት። ይሄ ብቻ ግን አይደለም። መማር ሰላማዊ መሆን አለበት። ባለፈው አመት ሲቋረጥ ሲቀጠል የነበረ የትምህርት ሂደት ነበር የነበረውና ያንን ለመቀየር ማድረግ ያለብን በዋናነት ስራዎችን መስራት መቻል አለብን። ሰላማችንን ማረጋገጥ መቻል አለብን። ለውጥ ማምጣት መቻል አለብን። ሰላም በሌለበት ሁኔታ መማር ማስተማር ሂደት ከባድ ስለሚሆን ሰላም ከሰላም ጋር በተያያዘ ስራዎች ዩኒቨርሲቲዎችም ስራት መስራት አለበት። መንግስት መስራት አለበት። የአካባቢ ማህበረሰብ ስራው መስራት አለበት። ሰላማችን አስተማማኝ ሲሆን ነው መማርም ማስተማርም መግባትም መውጣትም የሚቻለውና የትምህርት ሂደቱ ሰላማዊ ሆኖ እንዲቀጥል መማርና ማስተማር ሂደቱ ተጠናክሮ እንዲቀጥል ሰላማችን መረጋጋት አለበት።
እንኳን ደስ አለሽ።
እንኳን አብሮ ደስ አለን።
ማን ነው ስምሽ?
ቅርሴ ግርማ እባላለሁ።
ምን ዲፓርትመንት ነው?
ፐብሊክ አድሚኒስትሬሽን እንደ ዴቨሎፕመንት ማኔጅመንት ወይንም የህዝብ አስተዳደርና የልማት አመራር ማለት ነው።
እንዴት ነበር የትምህርት ቆይታችሁ?
ያው የትምህርት ቆይታ አሪፍ ነው። ብዙ ፈተናዎች አሉት፣ ብዙ መሰናክሎች አሉት። ግን አልፈ ነው እዚህ ላይ ስንደርስ በጣም ደስ ይላል።
ትምህርት በዚህ አመት ብቻ ተደጋጋሚ ትምህርት ሲቋረጥ ነበር፣ ግጭቶች ነበሩ፣ የተለያዩ ፈተናዎች ነበሩ። ያን ሁሉ መሰናክል አልፋችሁ ነው እዚህ የደረሳችሁት። እንዴት ነበር? እስኪ ያ ፈተና ምን ይመስል ነበረ? በቀጣይስ ምን መሆን አለበት ያለች?
ፈተናው በእርግጥ በጣም ከባድ ከተማሪ የማይጠበቅና በጣም የሚያስጠላ ነበረ። ግን ከተማሪ እንደዚህ አይነት ነገር ይጠበቃል ብዬ አላስብም። ሆነም ግን እነኝ እንደዚህ የሚያደርገው አካል መቼስ ተማሪ ለአቋም ወይንም ለዓላማ መጥቶ ዝም ብሎ ራሱ እንደዚህ ተትምርቱ መስተጓጎልና ተትምርቱ አሁን በዘንድሮ ለራሱ በተነሳው ግጭት ብዙ ልጆች ተጎድተዋል። ብዙ ነገር እንትን ብዙ መስዋዕትነት የከፈሉ ልጆች አሉ። እና ስለዚህ በቃ ተማሪዎችም በቃ ይሄን ግንዛቤ ውስጥ በማስገባት የመጣንበት ዓላማ ትምህርት መሆኑን አስበን እንዴ የሚያደርገውን አካል አሳልፈን ብንሰጥና እኛ የመጣንበትን ዓላማ በስርዓት ብንወጣው ደስ ይላል ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ባለፈው ሳምንት ድሬዳዋ የመጽሐፍት አውደ ርዕይና የንባብ ሳምንት ልዩ ዝግጅት አስተናግዳለች። በዝግጅቱ በአዲስ አበባና በድሬዳዋ የሚገኙ የመጽሐፍት ሻጮች የተሳተፉበት ኤግዚቢሽን፣ የሥነ ጽሑፍ ምሽት፣ ለድሬዳዋ ማረሚያ ቤት መጽሐፍት የማሰባሰብ ዘመቻና ውይይቶችም ተካሂደዋል። ለመሆኑ ይህ የብዙዎችን ትኩረት ለመሳብ የታደለ የመጽሐፍት ሽያጭና አውደ ርዕይ ምን መልክ ነበረው? በሌሎች የሀገሪቱ ከተሞች ከተካሄዱ መሰል ሌሎች አውደ ርዕዮች ጋር እንደምንስ ይነጻጸራል ሲል የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አቀናብሯል።
ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ከክልል ባህልና ቱሪዝም ተቋማት ጋር በመተባበር በተለያዩ ከተሞች የመጻሕፍት አውደ ርዕይና ሽያጭ እያካሄደ ነው። በአሁኑ ዙር ይህ ዝግጅት የተዘጋጀው በድሬዳዋ ነበር። በድሬዳዋ የሚገኙት በጣት የሚቆጠሩ መጽሐፍት መሸጫዎች ከአዲስ አበባ ከመጡ መሰሎቻቸው ጋር አዳዲስና እድሜ ጠገብ መጽሐፍትን ለሽያጭ አቅርበው ነበር። በአውደ ርዕዩ ላይ መጽሐፍ ሲገዙ ካገኘናቸው ጎብኚዎች መካከል አቶ ኤልያስ ደሳለኝ እንዲህ ብለውን ነበር።
ጥሩ ነው። የቆዩ መጽሐፍትና ዋና ዋና መጽሐፍቶችን አለማግኘት ይችላል።
ዋጋቸውስ እንዴት ነው?
በጣም ጥሩ ነው። የድሮ መጽሐፍት 50 ብር 100 ብር ድረስ ታገኛለህ። በጣም ጥሩ ነው።
የሌሎችም ተሳትፎስ እንዴት አየው? ማለት የከተማ ነዋሪ በደንብ እየተሳተፈ ነው?
ብዙ አይደለም።
መምህርት በሻቱ ዳዲም ከጎብኚዎቹ አንዷ ነበሩ።
እዚህ ኤግዚቢሽን ላይ መጽሐፍቶችን ለማየት ነው የመጣ ነው። መምህር እንደመሆኔ መጠን ቢያንስ እንደው በተለይ ቀደምት የሆኑ መጽሐፍቶችን ባገኝ የሚለው ነገር አሁን ካሉት ይልቅ የቀደሙት ጥሩ ይዘት ይኖራቸዋል ብዬ ገምታለሁ። ደግሞም ነው ብዬ አስባለሁ። እርግጠኛ ሁኜ እነሱን ባገኝ ብዬ ነው የዞርኩኝ ያለሁት። ለምሳሌ ያለ አጸደ ሕፃናት ላይ የቀድሞ የነበሩት የናባባት ስፋ አይነት የተረት መጽሐፎች ብናገኝ፣ ምክንያቱም ኤግዚቢሽኑ አዲሱንም አሮጌውን ይዞ ነው ያለው፣ ብናገኝ በርከት አድርገን ሰብሰብ አድርገን እንገዛ ብለን የመጣ ነው። እስካሁን እያየን ያለ ነው።
የምትፈልጋችሁን እያገኘች ነው?
ፈልቸውን ያገኘው
የመጽሐፍት አውደ ርዕይና ሽያጩ በተለይ እድሜ ጠገብ መጽሐፍትን ለሚፈልጉት፣ የአሮጌ መጽሐፍት መሸጫ ለሌላት የድሬዳዋ ከተማ ነዋሪዎች ጥሩ አጋጣሚ ሆኖላቸው ነበር። በአውደ ርዕዩ ላይ ተሳታፊ ከነበሩት መካከል ከ30 ዓመታት በላይ መጽሐፍትን የሸጡት የድሬዳዋ አቶ ኪዳኔንም አናግረናቸው ነበር።
በፊት የሚሸጡት መጠን አሁን የሚሸጡ መጠን ተመሳሳይ ነው ብሎ ያስባል? ምን ያህል ልዩነት አለ?
75% የለም ማለት ይችላል።
በጣም ቀንሷል ማለት ነው። ምክንያቱ ምንድን ነው ይላሉ?
የዋጋ መብሳት ጽኑ አሳድ
የመጽሐፎች ዋጋ
ሌላ እንዴት መሰለ። በፊት አንድ ደራሲ ለምሳሌ ማበረታቻ ይደረጋል። ድሮ ጊዜ አንድ ደራሲ በሚያሳትም ማንኛውም ነገር መጽሐፍ ቢጽፍ ትምህርት ሚኒስቴር ገዝቶ ለየትምህርት ቤቶቹ ያከፋፍል ነበር፣ ይሰጥ ነበር። አሁን እንደዛ የሚያደርግ ሰው የለም። የሚያበረታታ የለም ለደራሲ። ስለዚህ አይጽፉ ጥሩ ጥሩ መጽሐፎችን አይጽፉ።
የህትመት ዋጋ መናሩ የመንግስት አለመበረታታት ተጽማለሁ ማለት
ነው።
ከዛ ውጭ እስከ አንባቢዎች አንግልስ እንደ ድሮ አንባቢ አለ ብለው ያስባሉ? በእርሶ ዘመን የነበሩ ወጣቶችና አሁን ያለው ወጣት ሳይወጡ አንባቢነት እንዴት ያወጣል?
በጣም ነው የወረደ። በጣም ቀንሶ
ከአዲስ አበባ ተጋብዘው ከመጡት መጽሐፍት ሻጮች መካከል አቶ ውብሸት ጌታውን የድሬዳዋን የመጽሐፍ ሽያጭ ከሌሎች ከተሞች አንጻር እንዲያነጻጽሩታል።
እንግዲህ በጣም ከነጋዴው እይታ አኳያ የት ብዙ ተሸጠ ነው እና በጣም ጥሩ ተሸጧል የሚባለው አንደኛው ሐዋሳ ነው። ከዛ መቀሌ፣ ባህር ዳርም ጥሩ እንደነበር ሰምቻለሁ። እኔ አልተሳተፍኩም። በዚህ አመት ግን እኔ የተሳተፍኩባቸው ጎንደር፣ ጅማ፣ አርባ ምንጭ ይሄ አራተኛው ነው በዚህ አመት ማለት ነው። እና ከዚህ አኳያ እንግዲህ ሳረጋው የድሬዳዋና የጎንደሩ ምንድነው አስቀድሞ ብዙ መጻፍት ቤቶች የሉም በዛ የተነሳ ኢንፎርሜሽኑ ማልደረሰንም ነው የሚባለው። ግን ሰው የማንበብ ፍላጎቱ ከፍተኛ ነው ሳየው። በተለይ የድሮ ነገሮችም ማንበብ ይፈልጋሉ። ሁለቱ ተመሳሳይ ነው ጎንደርና ድሬዳዋ። የድሮ የታሪክ መጻሕፍት፣ የሃይማኖት፣ እንደዚህ የባህል እንደዚህ የኢትዮጵያን ታሪክ ምናምን በተለይ ብዙ ሰው ይፈልጋል።
አብዛኞቹ መጽሐፍ ሻጮች ስለ አውደ ርዕዩ በቂ ማስታወቂያ አልተሰራም ብለው ያምናሉ። በድሬዳዋ ዝግጅቱን ያስተባበረው የባህልና ቱሪዝም ጽህፈት ቤት ኃላፊ የሆኑት አቶ ሙራድ በደዊ ግን በሬዲዮ በቴሌቪዥንና ሰፈር ለሰፈር በመዘዋወር ማስታወቂያ መሰራቱን፣ ሆኖም ከከተማዋ ትልቅነት አንጻር በጠበቁት ደረጃ ሽያጭ ስላልተካሄደ ነው ይላሉ። ችግሩ በድሬዳዋ ብቻ ሳይሆን በአገር አቀፍ ደረጃ እየቀነሰ ከመጣው የንባብ ባህል ጋር ተያያዥነት ያለው ሊሆን ይችላል ባይ ናቸው። በሳምንቱ ላይ ተቋማቸው ያስተባበራቸው ተግባራትም በመጽሐፍት አውደ ርዕይ ላይ ብቻ የታጠሩ አልነበረም ይላሉ።
አጠቃላይ ዓላማው አሁን እየቀዘቀዘ የመጣውን የማንበብ ፍላጎት ለማነቃቃት ነው። በተለይ ወጣቶችና ህጻናት ላይ ካለ ባለማንበብ ጀነሬሽናችን አጠቃላይ አሁን ያለው ጀነሬሽን ወዴት እየሄደ እንደሆነ እያየን ነው አይደል? ስለዚህ ከዛ ለማዳንና አንባቢ ትውልድ መፈጠር አለበትና ለዛ ደግሞ ቢያንስ ንቅናቄ እንፍጠርና በቀጣይም ከትምህርት ቤቶችም ከወጣት ማዕከላትም ከአንባቢ ክበባት ጋር ከንባብ ክበባት ጋር ጠንካራ ስራ እንሰራለን ብለን አቅደን ይህ እንደ መነሻ ንቅናቄ ለመፍጠር ነው።
እሺ፣
አላማው ነው። ከዛ ውጪ የተሰሩ ስራዎች አንደኛው የመጽሐፍ ሽያጭ አውደ ርዕይ ነው።
እሺ፣
ከአዲስ አበባ የመጡ መጽሐፍ ሻጮችን አስመጥተናል። ይህን ፕሮግራም ያዘጋጀ ነው ከፌዴራል ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ጋር በጋራ በመሆን ነው።
እሺ።
እና የመጽሐፍ ሽያጭ አውደ ርዕይ ነበረ ከ22። ከዛ ውጭ ደግሞ የስነ ጽሁፍ ምሽት ነበረ ከዚህ ከንባብ ባህል ጋር በተያያዘ ወጣቶችና ወሮፍ ህጻናት ፎከስ ያደረገ የስነ ጽሁፍ ምሽት ነበረ። ታዋቂ ተወዳጅ ነሽ ዘለጋሪ በተገኙበት የደም ስራዎቻችን አቀረቡ። እነዘነ በውላም መጥተው አነቃቂ ነገሮችን አድርገዋል። ከዛ ውጭ ደግሞ የንባብ ባህልን ለማሳደግ በሚል ፓናል ዲስከሽኖች ነበሩ ሁለት ቀን። ከዛ ውጭ ደግሞ የመጽሐፍ ድጋፍም አድርገናል። በገበዘኝ ቀበሌዎች ለሚገኙ ወጣት ማዕከላት የመጽሐፍ ድጋፍ አድርገናል። እንዲሁም ደግሞ ማረሚያ ቤት ላይም እንደዚሁም የመጽሐፍ ድጋፍ ተደርጓል። ማረሚያ ቤቱ ላይ ፍቅረ ስላሴ የደርግ ጠቅላይ ሚኒስትር የነበሩ አወቃቸው
ፍቅረ ስላሴ ጉደረስ
ፍቅረ ስላሴ እሳቸው እነዘነበላ ሁሉ በተገኙበት ለወጣት ማረሚያ ቤት መጥቶ ድጋፍ ከተደረገ በኋላ የህይወት ኤክስፕሪንሳቸውን ሼር አድርገዋቸዋል ለታራሚዎች።
መጽሐፍ ሻጮችም ሆኑ ገዢዎች ኢንተርኔት የመጽሐፍ ንባብ ባህልን በመቀነስ ረገድ የራሱ አስተዋጽኦ አለው ይላሉ። ይህ የንባብ ባህል እንዲሻሻል ወላጆች፣ ትምህርት ቤቶች፣ መምህራንና መንግስት ያላሳለሰ ጥረት ማድረግ አለባቸው ይላሉ አቶ ሙራድ። የእርሳቸው ተቋምም በሁሉም የከተማዋ ቀበሌዎች አብያተ መጽሐፍትን ለማቋቋም እየተንቀሳቀሰ መሆኑን ይናገራሉ። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። በቀጣዮቹ ቅንብሮች ደግሞ ኢትዮጵያውያን መሰንበቻውን ተሰባስበው ከሰነበቱበት ቀዬ ይሆናል ጎራ የምንለው። ዛሬ የሚሰነባበቱና ወደ የመጡበት ከተማና አገር ለጉዞ የሚዘጋጁበት የቆይታቸው የመጨረሻ ቀን ነው። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ባልደረቦቻችን በተከታታይ ሲዘግቡልን እንደሰነበቱት ሁሉ ለዛሬም ሀብታሙ ስዩም መቅረጸ ድምፁንና ምስሉን ደቅኖ ከኳሱ ባሻገር የታዩ ታሪኮችን አሰባስቧል። በተከታታይ ይቀርባሉ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ የተከበራችሁ አድማጮች። በቀጣዮቹ መሰናዶዎች ኢትዮጵያውያን መሰንበቻውን ተሰባስበው ከሰነበቱበት ቀዬ ጎራ እንላለን። ዛሬ የሚሰነባበቱና ወደ የመጡበት ከተማና አገር ለጉዞ የሚዘጋጁበት የቆይታቸው የመጨረሻው ቀን ነው። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ባልደረቦቻችን በተከታታይ ሲዘግቡልን እንደሰነበቱት ለዛሬም ሀብታሙ ስዩም መቅረጸ ድምጽና ምስሉን ደቅኖ ከኳሱ ባሻገር የታዩ ታሪኮችን ሰብስቧል። በተከታታይ ይቀርባሉ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ መመስረቱ ትናንት ምሽት በአትላንታ ከተማ በተካሄደ ዝግጅት ላይ ተበስሯል። ማህበረሰቡ በስደት የሚኖሩ የኪነ ጥበብ ሰዎችን ከማስተሳሰር በተጨማሪ በሀገር ቤት የሚደረጉ የዘርፉ ውጥኖችን ለመደገፍ ብልሃት እንደሚሆን አባላቱ በስፍራው ለተገኘው ሀብታሙ ስዩም ነግረውታል።
ስሜ ቴዎድሮስ ታደሰ ይባላል። አላፊነቴ ደግሞ በዚህ በይስና አዲስ በተመሰረተው የኢትዮጵያውያን የስነ ጥበብ ማህበረሰብ ማህበር በሰሜን አሜሪካ ሰብሳቢ ሆኜ ነው የማገለግለው። ለመጀመሪያ ጊዜ የተሰባስበን ቴሌኮንፈረንስ ያደረግነው ኤፕሪል 22 ነው። ይሄ ማለት የዛሬ 2 ወር ከ10 ቀን እንግዲህ። ያው ዛሬ እንዳያችሁት የ2 ወር ከ10 ቀን ሂደት አይመስልም። በጣም የተጠና ረጅም ጊዜ የወሰደ በጣም ስር የሰደደ ስብስብ ነው የመስለው እና አጠቃላይ ነገር ግን ከ70 ቀናት ያልበለጠ ሂደት ነበረ። በአጠቃላይ የነበረው እንደው ጠንካራ ኔትወርክ የመፍጠሩ ጉዳይ ነው ቁጥር አንድ። ከዛ ውስጥ ያሉት ሁሉ ከዛ በታች ያሉት ሁሉ በተያያዥነት ይመጡ ነገሮች ናቸው። ጠንካራ ኔትወርክ ከፈጠርን የኪነ ጥበብ ባለሙያዎች መብታቸው የሚከበርበት ማህበርን መሰረታለን፣ እርስ በርስ ልምድ የሚለዋወጡበት የራሳቸው መብት የሚያስከብሩበት ሁኔታ ይፈጠራል። ኢትዮጵያ ውስጥ ያሉ የኪነ ጥበብ አካባቢዎችን በቁሳቁስም ሆነ በአጠቃላይ ሌሎች እገዛዎች ማድረግ የምንችልበት ሁኔታ ይፈጠራል። ስልጠናዎች ማካሄድ ይችላል። እነኚህ ነገሮች ሁሉ በዓላማነት የጠቀስናቸው ነው።
ጤና ስጥልኝ፣ ሜሌ ተስፋ ይባላለሁኝ። ኢስና ወይንም በሰሜን አሜሪካ ያሉ የጥበብ ባለሙያዎች የሚመሰረቱት ማህበር ልንመሰረተው የተዘጋጀንበት ማህበር ብዙ አላማና ፋይዳዎች አሉት። ከነዛም ውስጥ መጥቀስ የምፈልገው የጥበብ ሰዎችን ማገናኘት፣ የጥበብ ስራዎቻቸውን በምን መንገድ እንደሚያቀርቡት፣ እነሱም ደግሞ በምን መንገድ እንደሚገናኙ መወያየት፣ ከዛም ባለፈ ደግሞ በሀገራችን ያሉ የጥበብ ሰዎችንና የጥበብ ቤቶችን፣ ቲያትር ቤቶችን፣ ሲኒማ ቤቶችን፣ መጽሐፍት ቤቶችን የመሳሰሉትን በምን መንገድ እናጎልበት እንደግፍ የሚለውን ለመነጋገር በአሜሪካን ሀገር ከተለያዩ ዓለም አቀፍ ከሆኑ የጥበብ ማህበረሰብ ጋር በመገናኘት ማገዝ በምንችልበት ነገር በስልጠናም፣ በማቴሪያልም፣ በገንዘብም፣ በእውቀትም በምንችለው ሁሉ አገራችን ውስጥ ያለውን የጥበብ ማህበረሰብ ማሳደግ የምንችልበትን መንገድ ለመመስረት ማዕከል ለመክፈት ከባህልና ቱሪዝም ቢሮ ጋር አብሮ ለመስራት ብዙ እቅዶች አሉን።
ግሩም እባላለሁ። ገጣሚና የሰሜን አሜሪካ የጥበብ ማህበረሰብ የባለሙያዎች ማህበረሰብ አባል ነኝ። በዛሬው ዕለት ያደረግነው ፕሮግራም እጅግ የተሳካ ነበር። በተለያዩ የአሜሪካ ክፍለ ሀገራት የሚኖሩ የጥበብ ባለሙያዎችን ወይም ኢትዮጵያውያን የጥበብ አፍቃሪዎችን ያሰባሰበ ትልቅ ፕሮግራም ነበር ያዘጋጀነው። በርካታ ግለሰቦች ተገኝተው ነበር። ብዙ ድጋፍ ያደረጉልንም ተቋማት ነበሩ። የምስረታ በዓል ነው። ትልቅ ፕሮግራም አዘጋጅተን ብዙ ሰዎችን ማሰባሰብ ችለናል። የማህበሩ አንዱም ዓላማ እንደዚህ ሰዎችን ከተለያዩ ቦታ አሰባስቦ ጥበብን ማሳደግ መደገፍ የሚለው ስለሆነ ጥሩ ፕሮግራም አዘጋጅተናል ብዬ አምናለሁ።
ዮሐንስ ሞላ እባላለሁ። የኢስና አባል ነኝ እንዲሁም ገጣሚ ነኝ። ዛሬ የነበረውን ዝግጅት በጣም ተደስተንበታል። ብዙ ሰዎች ከተለያየ ቦታ መጥተዋል። ማህበሩን ለማቋቋም ነው ዋና አላማችን እንጂ መድረኩ የተገኘው ለመገናኘትና ከቀጥሎ የሚኖር ደግሞ ከአባላት ከባለድርሻ ሰዎች ጋር ስብሰባ ይኖራል። በሱ ላይ መስረቻ ጽሁፉን ተመልክቶ ገደቡን ተመልክቶ ውይይቶች ይኖሩናል። ከሱ ተነስቶ የሚዳብር እየተስተካከለ መሄድ ነው እንጂ እኛ አርቅ ቀንም የጨረስነው ነገር አይደለም። በዋናነት በአጠቃላይ የኪነ ጥበብ ማህበር አባላቱን ወይም ባለሙያዎቹን ስለሚያካትት ስዕልን፣ ሙዚቃን፣ ቅርጻቅርጽ፣ ስነ ጽሁፍ፣ ግጥም ብሎ ዘርፈ ብዙ ነው የሚሆነው እና ያንን እንዴት ነው የምናደርገው? በምን አይነት መልኩ ነው የምናደራጀው? ምንስ ድረስ ነው የምንወስደው? ብዙ ጊዜ መጀመር ቀላል አይደለም፣ ግን መጨረስና ማጠናከር ነው ከባዱ። እሱን አጠናክረን ጨርሰን የስደትን ህይወት ለማቅለል ለሰዎች ባለሙያዎች ወደዚህ ሀገር ሲመጡ ሲሰደዱ ለኑሮም ቀይረው በሚመጡበት ጊዜ የሰው ሀገር የሰው ነው፣ ግን በሰው ሀገር ውስጥ የራስንም ማንነት ሳይጥሉ እየጠበቁት በሙያ ማገዝ ማገልገልን ምንችልበት ነው ብለን እናስባለን።
ሀብታሙ አንድ አፍታ ከደጉ ውድነህ ጋር ይለናል በቀጣዩ ዝግጅቱ። ከአራት ዓመታት በፊት ከፍተኛ አደጋ የደረሰበት ደጉ ድነህ ብዕር ከጨበጠ ሰነባበተ። አንድም የደራሲነት ህልሙን ለማሳካት፣ አንድም ከሰዎች ጋር ለመግባባት በመሻት። ወደ ሀብታሙ።
ስሜ ደጉ ድነህ ይባላል። የምኖረው እዚህ አትላንታ ጆርጂያ ውስጥ ነው። እንግዲህ እኔ ወደዚህ ሀገር ከመጣሁ አሁን 10ኛ ዓመት ላይ ነው ያለሁት። በዚህም ሀገር ከመጣሁ በኋላ የተለያዩ ስራዎችን ስሰራ ቆይቻለሁ። ሰራዎቹም ውስጥ ምናልባት አንድ ትልቅ ኢንተርናሽናል ካምፓኒ ውስጥ ተቀጥሬ ሳገለግል ከቆየ በኋላ የግል ታክሲ ገዝቼ የግል ስራዬን ጀመርኩ። የግል ስራዬን በምሰራበት ወቅት ላይ በአጋጣሚ አንድ ሃይዌይ ውስጥ ስዘነዳ መኪናዬ የተወሰነ ችግር ተፈጠረበት። እሱን አስተካክላለሁ በምልበት ሰዓት ላይ ያላሰብሁት ድንገተኛ ከባድ አካል ጉዳት ደረሰብኝ። በመስከረም ሴፕቴምበር 2015 በዛ ምክንያት ሆስፒታል ውስጥ ገብቼ ቆየው። በዛም አጋጣሚ ሁለት እግሮቼን እና የመስማት ጆሮቼን ሁለት ጆሮቼን የመስማት ችሎታዬን አጥቻለሁ። ቢሆንም ሌላው ጤንነቴ የተሟላ ነው። አሁን የራሴን ስራ ፈጥሬ ደራሲ ወይም ጸሐፊ ሆኛለሁ። በዚህ መሰረት ሁለት መጽሐፎችን ጽፌ ለህብረተሰቡ አበርክቻለሁ። አንደኛው አፈር የበላው ወርቅ የሚል ርዕስ ያለው በርካታ ግጥሞችን በውስጡ የያዘ መጽሐፍ ሲሆን፣ ሁለተኛው ደግሞ የሰርግ ዕለት የሚል መጽሐፍ ጽፌ ይሄም የተለያዩ ግጥሞችን በውስጡ የያዘ ነው። ይህን ለህብረተሰቡ አበርክቻለሁ። ለወደፊትም ሶስተኛ መጽሐፌን ለመጻፍ ጀምሬያለሁ እና ከእግዚአብሔር ፈቃድ ከሰውም ድጋፍና ሞራል ጋር ተያይዞ እኔ በአሁኑ ሰዓት በጥሩ ሁኔታ ላይ ነው የሚገኘው። በቻልኩት ሁሉ አእምሮዬ ብዙ መስራት የሚችል አቅም እንዳለው ይሰማኛል። ምናልባት የጆሮ መስማት ካልሆነ በስተቀር ሌላው ጉዳት በተለያዩ ማቴሪያሎች መጠቀም ችያለሁ። ጆሮዬን ብሆን በእግዚአብሔር ኃይል ይከፈትልኛል ብዬ አምናለሁ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ ብቻ የሚወሰን ሳይሆን በመላው ዓለም ላይም እንዲሆን ብዬ ሀሳብ መስጠት ፈልጋለሁ። ምክንያቱም ብዙ የጥበብ ረሃብተኞች አሉ። ብዙ አእምሯቸውን ለስራ ለማዋል የተዘጋጁ የህብረተሰብ ክፍሎች አሉ። በእኛ ሀገር ይሄ ብዙ ያልተለመደ ነው። ቢሆንም ግን ወደፊት እያደገ እየተለመደ ይሄዳል ብዬ አምናለሁ።
አሁንም ከሀብታሙ ስዩም ጋር እንቆያለን። ሁለት አስርት ዓመታት በላይ የኢትዮጵያን ታሪክ የሚዘክሩ መጽሐፍትን ካሳተመው ከፀሐይ አሳታሚ ድርጅት ኃላፊ ኤልያስ ወንድሙ ጋር ያደረገውን አጭር ወግ ይዞ ቀርቧል። ሀብታሙ
ኤልያስ ወንድሙ መስራች ነኝ እና እንግዲህ በስደት ላይ ሆነን ታሪካችንን ማግኘት ቸግረን ነው ፀሐይ ፐብሊሸርን የጀመርነው እና ኢትዮጵያኖች በየዓመቱ እንደዚህ ተገናኝተው በሚመጡበት ጊዜ በየቦታው ካናዳ ይሸጣል፣ ጨርቃጨርቅ ይሸጣል። ግን ታሪካችንን ኮንሲስተንትሊ ካልተገበያየንበት፣ ታሪካችንን ካለማወቅ ነው የምንደነቁረው። ሳናውቅና ራሳችንን ደግሞ ስብናችንን ስናጣ ደግሞ ሌላ ሰው ስለሚነግረን ትርክት ባለቤት ተገዥ እንሆናለን። ያ ደግሞ ለሌላ ሰው አጀንዳ እንድንኖር ያደርገናል። ለዛ መድኃኒቱ ታሪካችንን ማወቅ ነው እና ታሪካችንን ለማወቅ ደግሞ ታሪካችን መሰራት አለበት፣ መሰብሰብ አለበት፣ መታተም አለበት፣ መሰራጨት አለበት እና የፀሐይ ዋናው ስራ ካለንበት ጨለማ ውስጥ ብርሃንና እውቀት አብስሮ ከዛም በኋላ ታሪካችንን እንዲያስተምረን ነው። የዘንድሮን አይነት የዚህ ያሳለፍነውን አመት የሚመስል እኛ ወደ ሀገራችን ገብተን ለመስራት ሀገራችንን ለማየት የምንችልበት ተስፋ በሌለበት ሰዓት ነው ይሄ የተጀመረው። ኢትዮጵያ ውስጥ ትላንትና 60 ሚሊዮን ዛሬ 100 ሚሊዮን ህዝብ በላይ የሚኖርበት ሀገር ነው። እዛ ውስጥ መኖር ሀይቅ ውስጥ ያለች አሳ ኦሽን ውስጥ ያለ አሳ እንደማለት ነው። ውጭ ሀገር ስትሆን ደግሞ ፖንድ ውስጥ ትሆናለህ። እዚህ ሊሚትድ ነው፣ ሪሶርሱ ሊሚትድ ነው፣ የሰው ኃይል ሊሚትድ ነው፣ ብዙ ነገር ሊሚትድ ነው። ግን በዛ ውጥረት ውስጥ ነው ታሪካችንን ለመንገር የሞከር ነው። ዓለም አቀፍ የኢትዮጵያ ጥናት መድብላችን የዘንድሮ ኢሹ በጣም ብዙ ጥሩ ነገሮች ይዟል። ይሄ 13ኛ ዓመቱን ይዟል። ኢትዮጵያውያኖች እንደ በታሪኩ አጋጣሚ ሆኖ የራሳችንን ታሪክ በራሳችን ሀገር ውስጥ መንግስት እየወቀስን መጽሐፍ የማንችልበት ጊዜ ስለነበረ
አብዛኛዎቻችን ውጭ ሀገር ነው መናሳተም የነበረው። አሁን ግን አዲስ በተፈጠረው የሰላም ችግር ምክንያት ምናልባት ካሁን በኋላ ኢትዮጵያ ውስጥ መንግስትን እየወቀስን መንግስትን ኢኮኖሚውን ፖለቲካውን ታሪኩን አሁን የሚደረገው ነገር ትክክልም ሆነ ትክክል አልሆነ እየተነጋገርን ምናወጣበት እንዲሆን ነው። እና እዚህ ላይ ብዙ አርቲክሎች አሉበት እና መጨረሻም ላይ ደግሞ አዲስ ለተፈጠሩት ነገሮች አሉ። ይሄኛው በቅርቡ የቀድሞ የጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ከዛሬ ጥቂት አመታት በፊት እኛና አብዮቱ የሚል መጽሐፍ ጽፈውልን ነበረ። አሁን ደግሞ እኔና አብዮቱ የሚለውን የራሳቸውን ታሪክ አዘጋጅተውልናል። በቅርቡ ለህዝብ ይወጣል፣ ግን እዚህ የተወሰነ ለማቅረብ ነው እዚህ ላይ ያወጣ ነው። ይሄኛው ጀነራል ጥላሁን አርጋው ለእናት ሀገር ሲባል የሚል አዲስ ያዘጋጁልን መጽሐፍ ነው። እና ሌሎችም ከለሪንግ ኢትዮጵያ የሚል ከእንደገና የዶክተር አብይ ደግሞ ባለፉት የስራ ቀናት ውስጥ የተናገሯቸውን ቃል የገቧቸውን እና ደግሞ የተከናወኑትን ተግባራት የያዘ አነስ ያለች መጽሐፍ ያንን ጊዜ በታሪክ ውስጥ ተመዝግቦ እንዲያልፍ ለማድረግ አሳትመናል። እና ሰሞኑን እስከ ቅዳሜ ድረስ ብዙ የሚወጡ መጽሐፎች አሉ። ምናልባት ወደኋላ 20 ዓመት ተመልሰ እንደ ስራ ይህንን ትጀምረዋለሁ ወይ ብትለኝ በጣም ስለሚከብድ ያሳለፍነው ጊዜ ከባድ ጨለማ ስለነበረ ልጠራጠረው እችላለሁኝ። ግን የሚያስበልጠውና ያንን ደግሞ እንዲተልቅና ወይም ደግሞ የስራውን ኃላፊነት ፍላጎቱ እንዲጨምር የሚያደርገው ዋነኛው ነገር የታሪካችን ያለመኖሩ ነው። ስለዚህ የፈለገው ክፍያ ተከፍሎ የሰራነው ስራ መሰራት ነበረበት። ስለዚህ በሰራነው ስራ በጣም ደስ ይለኛል። በተባበሩት ሰዎች፣ በገዙት ሰዎች፣ በረዱን ሰዎች መጠን ያን ያህል ስራውን የረባ ያደርገዋል። ግን እንደ አገር ታሪካችንን እኛ ካልተናገርን፣ ታሪካችንን እኛ ካልጻፍን፣ ታሪካችንን እኛ ራሳችን ካላዳረስን በስተቀር የእኛን ታሪክ የሚነግሩት ሰዎች የእኛን ዛሬን እና ነገን ይወስዱብናል። እና እስካሁን ድረስ ያሳለፍነው ችግር ከእሱ ጋር የተያያዘ ነው።
ሀብታሙ ስዩምን እና እንግዶቹን እናመሰግናለን። ማጠቃለያ አሰምተን እስከምንሰነባበት ባሉት አንድ ሁለት ደቂቃዎች ሙዚቃን ጋብዛችሁ
የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ደላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ደላሽ በዓይንሽ እንዳልፈላሽ ፈራሁኛ እኛን በሚያፈልቀው ጨረ ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ ነጣብኝ በማለትም ይህም ሰበብ አይሆንም ልጠላሽ አቃተኝም ወተት እንዴት ልጥላ ልጅነትም ያለ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ
ደራሲ።
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፈው ፕሮግራም የዛሬው እዚህ ላይ አብቅቷል። ነገ እሁድ በ3 ሰዓት በሚቀርበው ፕሮግራማችን እስከምንገናኝ አስተናገድኳችሁ ቆንጂት ታየ ነኝ። ፕሮዲውሰራችን ብርሃን ኃይሉ። በሰላም እደሩ።